ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞው የሚያዝያ 30 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ከ42 ሚሊየን በላይ ተከታዮች ባሉት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ኢየሱስ ለእኛ ኃጢአተኞች ምሕረት ያደርግልን ዘንድ የመቁጠሪያይቱ ማርያም ትጸልይልናለች ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በመጪው እሁድ ግንቦት 5 2010 ዓ.ም 52ኛው ዓለም አቀፍ የማኅበራዊ የመገናኛ ብዙሃን ቀን እንደሚከበር ይታወቃል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ለዚህ ለ52ኛው ዓለም አቀፍ የማኅበራዊ የመገናኛ ብዙሃን ቀን የመረጡት መሪ ቃል እውነት ነጻ ያወጣቸዋል፣ የሐሰት ዜናና ጋዜጠኝነት ለሰላም በሚል መሪ ቃል እንደሚከበር ይታወቃል። ርዕሰ ሊቃነ ጳጳሳት በመጪው እሁድ በግንቦት 5 2010 ዓ.ም የሚከበረውን 55ኛውን ዓለም አቀፍ የማኅበራዊ የመገናኛ ብዙሃን ቀን አስመልክተው በትላንትና ዕለት ከሬዲዮ ቫቲካን ጋዜጠኛ አሌሳንድሮ ጂዞቲ ጋር ያደረጉትን ቆይታ የተመለከተ ዜና በቅድሚያ እናስደምጣችኋለን። በመቀጠል በዛሬው ዕለት ማለትም በሚያዝያ 30 2010 ዓ.ም ዓለም አቀፍ የቀይ መስቀል ቀን ተከብሮ ማለፉ የሚታወቅ ሲሆን ይህ ዓለም አቀፍ የቀይ መስቀል ቀን በዛሬው ዕለት ረፋዱ ላይ በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ በርካታ የጣሊያን የቀይ መስቀል ማኅበር አባላት በተገኙበት መከበሩ የሚታወቅ ሲሆን በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ተገኝተው ለጣሊያን የቀይ መስቀል ማኅበር አባላት አጠር ያለ ንግግር ማድረጋቸው ታውቋል። ይህንን በተመለከተ ያዘጋጀነውን ዘገባ በመቀጠል እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት ዘወትር ማክሰኞ በዚህ ሰዓት የምናቀርብላችሁን ዝግጅት በክፍል ሁለት ዝግጅታችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። በመጪው እሁድ ግንቦት 5 2010 ዓ.ም 52ኛው ዓለም አቀፍ የማህበራዊ የመገናኛ ብዙሃን ቀን እንደሚከበር ይታወቃል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ለዚህ ለ52ኛው ዓለም አቀፍ የማህበራዊ የመገናኛ ብዙሃን ቀን የመረጡት መሪ ቃል እውነት ነጻ ያወጣቸዋል፣ የሐሰት ዜናና ጋዜጠኛ ለሰላም የሚለው መሪ ቃል እንደሆነ ለመረዳት ተችሏል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በመጪው እሁድ በግንቦት 5 2010 ዓ.ም የሚከበረውን 52ኛውን ዓለም አቀፍ የማህበራዊ የመገናኛ ብዙሃን ቀን አስመልክተው በትላንትናው ዕለት ከሬዲዮ ቫቲካን ጋዜጠኛ አሌክሳንድሮ ጂዞቲ ጋር በነበራቸው ቆይታ እንደገለጹት ለሰላም የሚሰሩ ጋዜጠኞች እንዲበራከቱ ማበረታታት እንደሚያስፈልግ ገልጸው ጋዜጠኞች ራሳቸው ሰው በመሆናቸው የተነሳ አገልግሎታቸው ለሰው ልጆች መልካምነትና ሰላም መረጋገጥ መሆን እንደሚገባው ገልጸው በአሁኑ ወቅት በተለያዩ የዓለማችን ክፍሎች ውስጥ የሚኖሩ የማህበረሰብ ክፍሎች ከጋዜጠኝነት ሙያ ጋር በተያያዘ መልኩ ከፍተኛ የሆነ ተግዳሮት እየገጠማቸው እንደሆነ ቅዱስነታቸው ጨምረው ገልጸዋል። ከዚህ ቀደም ይህ 52ኛው ዓለም አቀፍ የማህበራዊ የመገናኛ ብዙሃን ቀን በፈረንሳይ ሀገር በሚገኘው ሉርድ በሚባልበት እመቤታችን ቅድስት ድንግል ማርያም ጸበል በሚገኝበት የጸሎት ስፍራ በቅድስት መንበር ዋና ጸሐፊ ካርዲናል ፔትሮ ፓሮሊን በተገኙበት ተከብሮ ማለፉን ከዚህ ቀደም መግለጻችን የሚታወስ ሲሆን በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በቅድስት መንበር ዋና ጸሐፊ በካርዲናል ፔትሮ ፓሮሊን አማካይነት በጥር 16 2010 ዓ.ም ባስተላለፉት የጽሑፍ መልእክት እንደገለጹት እውነት ነጻ ያወጣቸዋል፣ የውሸት ዜናና ጋዜጠኝነት ለሰላም በሚል አርዕስት ጠንካራና ሰፊ የሆነ መልእክት ለዓለም ማስተላለፋቸውን መዘገባችን ይታወሳል። በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በጥር 16 2010 ዓ.ም እውነት ነጻ ያወጣቸዋል፣ የውሸት ዜናና ጋዜጠኝነት ለሰላም በሚል መሪ ቃል ያስተላለፉት መልእክት ትኩረቱን አድርጎ የነበረው የጋዜጠኝነት ሙያ የተከበረ ሙያ እንደሆነ በመግለጽ ነገር ግን ይህ ሙያ በእውነት ላይ ብቻ መመስረት እንደሚገባው ጋዜጠኞች ራሳቸው ሰው በመሆናቸው የተነሳ የአገልግሎታቸው ማዕከል የሰው ልጅ መሆን እንደሚገባው በመግለጽ ጋዜጠኞች በተለይም በእውነት ላይ ተመስርተው ለዓለም ሰላም የበኩላቸውን ጥረት እንዲያደርጉ የተማጽነው መልእክት ማስተላለፋቸውን መዘገባችን ይታወሳል። ጋዜጠኞች በማንኛውም መልኩ የሚሰጡት አገልግሎት ሕዝብንና ሕዝብን ብቻ ማዕከል ባደረገ መልኩ ሊሆን እንደሚገባው የገለጹት ቅዱስነታቸው ጋዜጠኛ ለሰላም፣ ጋዜጠኛ ለሕዝብ አገልግሎት፣ በተለይም ደግሞ ጋዜጠኞች ድምፅ ለሌላቸው ሰዎች ድምፅ መሆን እንደሚገባቸው ቅዱስነታቸው መግለጻቸው የሚታወስ ሲሆን አንድ ጋዜጠኛ በአንድ ማኅበረሰብ ውስጥ ለሚፈጠሩ ውዝግቦችና ለሚነሱ ግጭቶች መፍትሄ የሚሆኑትን አማራጮችን በመጠቆም ለተፈጠሩ ችግሮች መፍትሄ የሚሆኑ ሐሳቦችን የሚያፈልቁ ሊሆን እንደሚገባቸው ቅዱስነታቸው ጨምረው ገልጸዋል። በጋዜጠኛ ሙያና በሰላም መካከል ያለውን ግንኙነት በማንሳት በመረጃና በአንድ ባህል መካከል ያለውን ግንኙነት በተመለከተ ለየት ባለ ሁኔታ የተናገሩት ቅዱስነታቸው እነዚህ እንደ ጎርጎሮሳውያኑ የቀን አቆጣጠር በ2016 ዓ.ም ዓለም አቀፍ የሰላም ቀን በተከበረበት ወቅት ማኅበራዊ የመገናኛ ብዙሃን የግደለሽነትን ስሜት በማሸነፍ ለሰላም ግንባታ የሚደረገውን ሂደት በኃላፊነት መንፈስ ሊደግፉ እንደሚገባ መናገራቸው የሚታወስ ሲሆን ጋዜጠኞች ክህሎቶቻቸውን የግል ፍላጎቶቻቸውን ብቻ ለማሟላት ሳይሆን እውነተኛ የሆኑ ነገሮችን ብቻ ለማገልገል እንዲያውሉት ቅዱስነታቸው ጥሪ ማቅረባቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በመጪው እሁድ በግንቦት 5 2010 ዓ.ም የሚከበረውን 55ኛውን ዓለም አቀፍ የማህበራዊ የመገናኛ ብዙሃን ቀን አስመልክተው ከሬዲዮ ቫቲካን ጋዜጠኛ ከአሌክሳንድሮ ጂዞቲ ጋር ባደረጉት ቆይታ በተለይም ወጣቶች ከማህበራዊ የመገናኛ ብዙሃን መዋቅሮች ጋር ያላቸውን ግንኙነት በተመለከተ የተናገሩት ቅዱስነታቸው ማህበራዊ የመገናኛ ዘዴዎች ወይም አውታሮች ለወጣቱ ትውልድ መረጃን ከመስጠት ባለፈ በወጣቱ ትውልድ መጻኢ ዕድል ላይ ጥላ የሚያጠሉ በመሆናቸው ተነሳ በዚህ ረገድ ጋዜጠኞች መረጃን የሚያገኙበትን መንገድና የሚያሰራጩበትን ሁኔታ ላይ ጥንቃቄ ማድረግ እንደሚገባቸው ቅዱስነታቸው ጨምረው አሳስበዋል። አንድ እውነተኛ ጋዜጠኛ ድምጽ ለሌላቸው የማህበረሰብ ክፍሎች ድምጽ ሊሆን እንደሚገባው በመግለጽ ንግግራቸውን የቀጠሉት ቅዱስነታቸው በዚህ ረገድ ማንኛውም መረጃ የሚያንጽ ሰላምን የሚፈጥር እንጂ ሁከትና ብጥብጥ የሚፈጥር ሊሆን እንደማይገባው ቅዱስነታቸው ጨምረው ገልጸዋል። በዛሬ ዕለት ማለትም በሚያዝያ 30 2010 ዓ ም ዓለም አቀፍ የቀይ መስቀል ቀን ተከብሮ ማለፉን ቀደም ሲል መዘገባችን የሚታወቅ ሲሆን ዓለም አቀፍ የቀይ መስቀል ማህበር በዛሬ ዕለት ረፋዱ ላይ በቫቲካን በሚገኘው በጳውሎስ 6ኛ የስብሰባ አዳራሽ በርካታ የጣሊያን የቀይ መስቀል ማህበር አባላት በተገኙበት መከበሩ የታወቀ ሲሆን በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ተገኝተው ለጣሊያን የቀይ መስቀል አባላት አጥር ያለ ንግግር ማድረጋቸውን ለመረዳት የተቻለ ሲሆን ቅዱስነታቸው ባለፈው ጥር ወር ከጣሊያን የቀይ መስቀል ማህበር አባላት ጋር በቫቲካን በተገናኙበት ወቅት የእናንተ ተግባር በመጽሐፍ ቅዱሳችን ውስጥ ከተጠቀሰው የደጉ ሳምራዊ ተግባር ጋር ይመሳሰላል ማለታቸውን መዘገባችን ይታወሳል። ላለፉት 150 ዓመታት ያህል በሚያዝያ 30 ቀን ይህ ዓለም አቀፍ የቀይ መስቀል ማህበር ቀንና ዓለም አቀፍ የግማሽ ጨረቃ ማህበር እንደሚከበር የሚታወቅ ሲሆን ይህም ቀን የሚከበረው የዛሬ 150 ዓመት ገደማ እነዚህን ሁለት ማህበራት በመሰረተውና ሰብአዊ አገልግሎቶችን በሕይወቱ ዘመን አከናውኖ ባለፈው የማህበሩ መስራች በሆነው ስዊዘርላንዳዊው ሄነሪ ዱናንት የልደት ቀን እንደሚከበር ይታወቃል። የቀይ መስቀል ማህበር በአሁኑ ወቅት በዓለም አቀፍ ደረጃ 17 ሚሊየን የበጎ ሥራ አባላት እንዳላቸው የሚታወቅ ሲሆን ይህ ማህበር በዋነኛነት አነስተኛ የሆኑ ልምዶችን በመጠቀም ሕይወትን እንዴት ማዳን ይቻላል የሚለውን አመለካከት በዜጎች ውስጥ በማስረጽ ድንገተኛ የሆኑ አደጋዎችን በሚከሰቱበት ወቅት ዜጎች ባላቸው ችሎታና አቅም የአደጋ ሰለባ የሚሆኑ የማህበረሰብ ክፍሎችን እንዴት ማገዝ እንደሚችሉ ግንዛቤ እንዲኖራቸው በማድረግ በተለይም ደግሞ ድንገተኛ የሆኑ ማንኛቸውንም አይነት አደጋዎችን በሚከሰቱበት ወቅት ጥንቃቄ በተሞላ መልኩ ለተጎጂዎች የመጀመሪያ እርዳታ የሚሰጡበትን ክህሎት እንዲያዳብሩ የሚረዳ ዓለም አቀፍ ማህበር ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት የተከበረውን ዓለም አቀፍ የቀይ መስቀል ማህበር ቀን በማስመልከት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ከጣሊያን የቀይ መስቀል ማህበር አባላት ጋር በተገናኙበት ወቅት እንደገለጹት የበጎ ፍቃድ ተልእኮ መሆን የሚገባው እርዳታ ለሚፈልግ አንድ ሰው የሚያስፈልገውን እርዳታ ፍቅር በተሞላ መልኩ በነጻነት መስጠት መሆን እንደሚገባው ገልጸው በአጠቃላይ በቅዱስ ወንጌል ውስጥ የተጠቀሰውን የደጉ ሳምራዊ ተግባር ማከናወን መሆን እንደሚገባው ቅዱስነታቸው ጨምረው ገልጸው የተጎጂውን ወይም የእርዳታ ፈላጊውን ሰው ስነ ምግባራዊ ባህሪ ወይም ያለውን ሃይማኖት ከጥያቄ ውስጥ አናስገባ፣ በተቻለን አቅምና ፍጥነት ቁስሎቹን ማዳን እንደሚገባ ቅዱስነታቸው ጨምረው ገልጸዋል። ዓለም አቀፍ የቀይ መስቀል ማህበር ሰብአዊ፣ ፍትሃዊና ገለልተኛ የተባሉ ሦስት መርሆች ያለው ዓለም አቀፍ ማህበር እንደሆነ ያወሱት ቅዱስነታቸው በተለያየ ሁኔታ ውስጥ ለምሳሌም በመሬት መንቀጥቀጥ፣ በተፈጥሮ አደጋዎችና በባህር ላይ አደጋ የሚገጥማቸውን ስደተኞች ሳይቀር ለመርዳት በዓለም አቀፍ ደረጃ እነዚህን በጎ ተግባራት በማስተባበር የእርዳታ ተግባሮችን በዓለም አቀፍ ደረጃ ማስተባበር ዋነኛው ተግባራቸው ሊሆን እንደሚገባው ቅዱስነታቸው አበክረው ገልጸዋል። ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞው የሚያዝያ 30 2010 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን የካቶሊክ ማህበራዊ አስተምሮ በሚል ርዕስ ዘወትር ማክሰኞው በዚህ ሰዓት የምናቀርብላችሁ ዝግጅት አሁን ጀመረ። በዚሁ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን ለካቶሊክ ቤተክርስቲያን ማህበራዊ አስተምሮ መሰረት ይጣሉ የቤተክርስቲያኗ ቀኖናዎችን፣ ማህበራዊ አስተምሮችን እንዲሁም ይህ የቤተክርስቲያኗ ማህበራዊ አስተምሮን በተመለከተ በተለያዩ ጊዜያት የቤተክርስቲያኗ አባቶች የጻፏቸውን ሐዋርያዊ መልእክቶችንና ቃለ ምዕዳኖችን በመዳሰስ ነባራዊ የሆኑ የዓለማችንን የቤተ ክርስቲያናችንንና የአገራችንን ሁኔታ በዳሰሰና ከግምት ባስገባ መልኩ ወደ እናንተ ማቅረብ አሁን እንጀምራለን። ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የተሰኘ ሳምንታዊ ዝግጅታችን ነው። ክቡራንና ክቡራት አድማጮቻችን ቀደም ባሉ ጊዜያት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ሕጋዊ መሠረቱን፣ ታሪካዊ አጀማመሩን፣ የሚጠቀምባቸውን ዘዴዎችን በተመለከተ ሰፋ ያለ አስተምሮችን ማቅረባችን የሚታወስ ሲሆን በተጨማሪም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በመረጃነት ወይም በምንጭነት የሚጠቀምባቸው መጽሐፍ ቅዱስ፣ የቤተ ክርስቲያን አባቶች በተለያዩ ወቅቶች ያስተማሯቸው አስተምሮችንና የጻፏቸው ቃለ ምዕዳኖች፣ ሐዋርያዊ መልእክቶች፣ የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስና አስተምሮ፣ በነገረ መለኮትና የፍልስፍና አስተምሮችን ከግምት ባስገባ መልኩ መሆኑን መግለጻችን ይታወሳል። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በዋነኛነት መሠረቱን የሚያደርገው የሰው ልጆችን ክብርና የማይገረሰሱ መብቶችን በቀዳሚነት ከግምት በማስገባት እነዚህን ከላይ የተጠቀሱትን አራት ምንጮች በመረጃነት በመጠቀም የሚሰጥ አስተምሮ መሆኑን ቀደም ሲል መግለጻችን ይታወሳል። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ አራት ዋና ዋና መርሆችን መሰረት በማድረግ የቤተክርስቲያኗን አስተምሮ ማህበራዊ ይዘት እንዲኖረው በማድረግ ይጀምራል። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ መሰረታዊ መርሆች ከሚባሉት ውስጥ በቀዳሚነት የሚጠቀሰው የሰው ልጆች ሰብአዊ ክብር የሚለውን አንስተን ሰፋ ያለ አስተምሮ ማቅረባችን የሚታወስ ሲሆን፣ በባለፈው ሳምንት ዝግጅታችን ደግሞ የጋራ ተጠቃሚነት የሚለውን የካቶሊክ ቤተክርስቲያን ማህበራዊ አስተምሮ ሁለተኛ መርህ በተመለከተ ከባለፈው ሳምንት የቀጠለ ዝግጅት በዛሬው ቀን እናስደምጣችኋለን። አዘጋጅና አቅራቢ እኔው አባ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የጋራ ተጠቃሚነት የሚለው መሰረታዊ መርህ ሁላችንም አንዳችን ለአንዳችን ኃላፊነት ሊሰማን እንደሚገባ የሚያስታውሰን መርህ ነው። በማኅበረሰባዊ ሁኔታዎች ውስጥ የእያንዳንዱ ግለሰብና የእያንዳንዱ ማኅበረሰብ ፍላጎታቸውን ማሟላትና እምቅ ችሎታቸውን ለማኅበረሰቡ የጋራ ተጠቃሚነት አሟጠው መጠቀማቸውን ማረጋገጥ እንችል ዘንድ ያሳስበናል። በማኅበረሰቡ ውስጥ ያሉ የእያንዳንዱ ቡድኖችና የሌሎች ቡድኖች መብቶችና ምኞቶች እንዲሁም የመላው የሰው ልጆች ደህንነት ማሰብ እንደሚገባን የሚያሳስበን መርህ ነው። የጋራ ተጠቃሚነት የሚለው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ሁለተኛ መሠረታዊ መርህ በምናስብበት ወቅት ራሳችንን ለመጠየቅ የሚረዱ ቁልፍ ጥያቄዎች አሉ። እያንዳንዱ ግለሰብና እያንዳንዱ የማኅበረሰብ ክፍል የማኅበረሰቡ የጋራ ጥቅሞች ተካፋይ ነው ወይ? ወይስ ደግሞ ከዚህ የተገለሉ ግለሰቦች ወይም ደግሞ የማኅበረሰብ ክፍሎች አሉ ወይ ብለን ራሳችንን መጠየቅ ተገቢ ነው። በማኅበረሰብ ውስጥ የጋራ ተጠቃሚነት ይሰፍን ዘንድ የማድረግ ሂደት የእያንዳንዱ ግለሰብ ኃላፊነት ነው። የጋራ ጥቅሞችንና ፍላጎቶች በእያንዳንዱ ታሪካዊ ሂደቶች ውስጥ በማኅበራዊ ሁኔታዎች ላይ የተመሠረቱ ናቸው። ከግለሰቡና መሠረታዊ መብቶቹን ከማክበርና ከማስተዋወቅ ጋር የተያያዙ ናቸው። እነዚህ ፍላጎቶች ለሀገር ሰላም፣ ለመንግሥት ሥልጣን መቋቋም፣ ጥሩ የሆነ የሕግ መዋቅር እንዲኖር፣ ለአካባቢ ጥበቃና ለሁሉም አስፈላጊ አገልግሎቶችን መስጠት፣ በተለይም የሰብአዊ መብቶችን፣ ምግብን፣ ለትምህርት፣ ለመጓጓዣ፣ መሠረታዊ የጤና እንክብካቤ፣ የመናገርና ሐሳብን በነጻነት መግለጽ፣ እንዲሁም የሃይማኖት ነጻነት ጥበቃ ማድረግን ይመለከታል። በዚህ ረገድ የጋራ ተጠቃሚነት የሚለውን ሁለተኛውን መሠረታዊ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮን በምንመለከትበት ወቅት መረሳት የሌለበት ጉዳይ ሊሆን የሚገባው የጋራ ተጠቃሚነት ሲባል በአንድ የተወሰነ ማኅበረሰብ ውስጥ ወይም በአንድ የተወሰነ ሀገር ውስጥ ሊደረግ ወይም ሊኖር የሚገባውን የጋራ ተጠቃሚነት ብቻ ማለት ሳይሆን በዓለም አቀፍ ደረጃ ሳይቀር አንድ ሰው ለሰብአዊ ፍጡራን ሁሉና ለመጪው ትውልድ የጋራ ጥቅም የሚሆኑ እውነተኛ ዓለም አቀፍ ትብብር ለማድረግ እያንዳንዱ ሀገር የሚጠበቅበትን ሁሉ ማድረግ እንደሚገባው መዘንጋት የሌለበት ጉዳይ ነው። የጋራ ተጠቃሚነት ሁሉንም የማኅበረሰብ አባላት የሚያካትት ጽንሰ ሐሳብ ነው። እያንዳንዱ ሰው እንደየአቅሙ ለማኅበረሰቡ ሊያደርገው የሚገባው አስተዋጽኦና በተቃራኒው ደግሞ ማኅበረሰቡ ለግለሰቡ ሊያደርገው የሚገባው መልካም አስተዋጽኦን ያመለክታል። በአሁኑ ወቅት በዓለም አቀፍና በሀገር አቀፍ ደረጃ በተጨማሪም በማህበረሰብ ደረጃ በግለሰቦች መካከል በስፋት የሚስተዋለው የሀብት ክፍፍል ልዩነት አሳሳቢ የሚባል ደረጃ ላይ የደረሰ መሆኑ የሚታወቅ ሲሆን የጋራ መኖሪያችን የሆነችውን ምድራችን የምትሰጠንን ገጸ በረከት ሁሉም የሰው ልጆች በእኩል ደረጃ ሊጠቀሙበት እንደሚገባ የበኩላችንን ማድረግ የሚጠበቅብን ሲሆን በሀገር አቀፍና በማህበረሰብ ደረጃ ሳይቀር ፍትሃዊ የሆነ የሀብት ክፍፍል እንዲኖር የበኩላችንን ድርሻ ማበርከት ይገባናል ለማለት እንወዳለን። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የተሰኘውን በአባ መብራቱ ኃይለ ጊዮርጊስ የተዘጋጀውን ሳምንታዊ አስተምሮ ነበር። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።